የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ታህሳስ 11 2015 ዓ.ም ዝግጅታችን ጀመረ። የአፍሪካ ህብረት በኢትዮጵያ ሰላምን ለማስፈን የሚያደርገውን ጥረት በ2022 ተስፋን ያጫረ ተግባር ነው ሲሉ የዚህ አመቱን የአውሮፓውያን የቀን አቆጣጠር ማጠቃለያን በማስመልከት ንግግር ያደረጉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ተናገሩ። ዘርዘር ያለ ዘገባ ይኖረናል። በአንዳንድ የትግራይ ክልል ከተሞች የተወሰነ የባንክ አገልግሎት ተጀመረ።
የጀመሩት ለምሳሌ ብርሃን ጀምሯል፣ ወጋገን ጀምሯል፣ አብሲኒያ ጀምሯል። ክፍት ናቸው ማለት ነው። በሰባት ቀን ጀምሮ ጀምሯል። እለት ሰባት ማለት ነው። የተላከ ለብር ብቻ ነው ታስወጣው። ብርሃን ባንክ ማስወጣትም ትችላለህ። እሱ አካውንት አው የግል ባንኮች እንደዛ ይቻላል። ንግድ ባንክ ብቻ ነው የማይቻለው።
ካላማጣ ከተማ ያነጋገርነው አንድ ነዋሪ ነው። የዚህንም ዘገባ ዝርዝር ከዜናው በኋላ በሚኖረው የመጽሔቱ ክፍለ ጊዜ እናስደምጣችኋለን። ጤና ይስጥልን የተከበራችሁ አድማጮች፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን ያቀናብርልናል። ምስልና ድምፅ ቅንብሩን ለራዲዮ በቴሌቪዥን እንዲሆን አድርገው የሚያሰናዱልን ግርማ ደገፋውና ሲሳይ አሸናፊ ናቸው። እንዲሁም የዌብና ማህበራዊ ድረገጽ ፕሮዲውሰራችን ስመኝሽ የቆየናት። ሁላችሁም በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር እስከ ምሽቱ 4 ሰዓት አብራችሁን እንድትቆዩ እንጠይቃችኋለን። ዝግጅቶቻችንን እንዲህ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም @voaamharic የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪም ትዊተራችንን #voaamharic ብላችሁ ብትጎበኙ ብትከተሉን መረጃዎቻችንን እናጋራችኋለን። አሁን እስቲ ለምሽቱ ወደ ያዝነው ዋና ዋና የዓለም ዜና እንሰዳችሁ።
ጤና ይስጥልኝ ክብራትና ክብራን፣ እንደምን አመሻችሁ። ከምሽቱ የዓለም ዜና ጋር እንግዶ ወሌ ነኝ። በኤርትራ ስልጠና ላይ የነበሩ የሶማሊያ ወታደሮች በዚህ ወር ወደ አገራቸው መመለስ እንደሚጀምሩ የአገሪቱ ፕሬዝዳንት ትናንት አስታውቀዋል። ለስልጠና ኤርትራ የነበሩት የሶማሊያ ወታደሮች በሰሜን ኢትዮጵያ በነበረው ጦርነት ሳይሳተፉ አይቀርም የሚል ወሬ ለወራት ሲሽከረከር ቆይቷል። አሜሪካ በጉብኝት ላይ የሚገኙት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከአገራቸው ተወላጆች ጋር ባደረጉት ውይይት ከያዝነው የአውሮፓውያኑ ወር መጨረሻ ጀምሮ ወታደሮቹ መመለስ እንደሚጀምሩና በሚቀጥለው ወር ተጠናቀው እንደሚገቡ ተናግረዋል። የፕሬዝዳንቱ ንግግር በአገራቸው የመንግስት መገናኛ ብዙሃን ተሰራይቷል። በምርጫ ዘመቻ ወቅት ወታደሮቹን ወደ አገራቸው ለመመለስ ቃል ገብተው የነበሩት ሼክ መሐመድ ባለፈው ሐምሌ ወደ ኤርትራ በመጓዝ ጎብኝተዋቸው ነበር። በሰራዊቱ ውስጥ ያሉ ልጆቻቸው የት እንዳሉ የማያውቁ ቤተሰቦች ባለፈው ዓመት ተቃውሞ ሲያሰሙ እንደነበር ይታወሳል። በወቅቱ የአገሪቱ ፕሬዝዳንት የነበሩትን መሐመድ አብዱላሂ መሐመድ ወይም ፎርማ ጆን ሲያስጨንቁ ቀርመዋል። በኤርትራ ያለውን የሰብአዊ ሁኔታ በተመለከተ የተመድ ልዩ ራፖርተር የሆኑት መሐመድ አብዱል ሰላም ባቢከር የኢትዮጵያን ኃይሎች ለማገዝ የሶማሊያ ወታደሮች ከኤርትራ ወታደሮች ጋር በመሆን ከማሰልጠኛ ካምፖች ወደ ትግራይ ግንባር ተልከዋል የሚሉ ሪፖርቶች መኖራቸውን ባለፈው ሰኔ ጠቁመዋል። መንግስታቸው 5000 የሚሆኑ ወታደሮችን ለስልጠና ወደ ኤርትራ መላኩን ፎርማጆ ባለፈው ግንቦት አስታውቀው ነበር። ስልጠናቸው መጠናቀቁን ነገር ግን የፓርላማና የፕሬዝዳንታዊ ምርጫን ላለማስተጓጎል የመመለሳቸውን ጉዳይ እንዳዘገዩት ፎርማጆ በወቅቱ አስታውቀው ነበር። ኢስላሚክ ስቴት ወይም አይኤስ በሚል ምህጻረ ቃል የሚታወቀውን አክራሪ ቡድን ተቀላቅላቸዋል የተባሉ 17 ግለሰቦች በትሪፖሊ የሚገኝ ፍርድ ቤት በሞት እንዲቀጡ ወስኗል። አቃቤ ሕግ እንደሚለው ግለሰቦቹ ግድያና ሌሎች ሰቆቃዎችን ፈጽመዋል። የመንግስትንም ሆነ የህብረተሰቡን ሰላም አውከዋል፣ በትጥቅ የታገዘ ሁከትም ፈጽመዋል ብሏል አቃቤ ሕግ። ሁለት ሌሎች ሰዎች በዕድሜ ልክ እስራት ሲቀጡ 14 የሚሆኑ ደግሞ በተለያየ እስራት ጊዜ ተቀጥተዋል። ተከሳሾቹ 53 ሰዎች መግደላቸውን፣ ህንጻዎችን ማውደማቸውን እንዲሁም በርካታ ሰዎች እንዲሰወሩ ማድረጋቸው ተነግሯል። በሞት የተቀጡት ግለሰቦች ዜግነት ይፋ አልሆነም ሲል ኤፍፒ በዘገባው አመልክቷል። ከ11 ዓመታት በፊት የረጅም ዘመን መሪ የነበሩት ሙአመር ጋዳፊ በአመጽ ከስልጣን ተወግደው ከተገደሉ በኋላ አይሲስን ጨምሮ በርካታ ቡድኖች በሚያደርጉት ግጭት ሳቢያ ሊቢያ ትርምስ ውስጥ ትገኛለች። ከ12 ዓመታት በፊት የሞት ቅጣት እንዲቀር የተመድ አጠቃላይ ጉባኤ ውሳኔ ሲያሳልፍ ሊቢያ የተቃውሞ ድምጿን አስመዝግባለች። ምን ያህል የሞት ቅጣት እንደምትፈጽም ግን በይፋ አታስታውቅም። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በጀርመን የሚገኝ ፍርድ ቤት አንዲት የ97 ዓመት ሴት በአንድ የናዚ ማጎሪያ ስፍራ ለተጨፈጨፉና ከ10,000 በላይ ሰዎች ሕይወት መጥፋት ላደረጉት ተሳትፎ በአመክሮ የሚታይ የሁለት ዓመት የእስር ቅጣት አስተላልፏል። ኢርምጋርድ ፉርችነር የተባሉት ሴት በሁለተኛው የዓለም ጦርነት ወቅት በስተቶፍ ናዚ ማጎሪያ ካምፕ ጸሐፊ ነበሩ። የካምፑ ኃላፊዎች ከእንደ አውሮፓውያን አቆጣጠር 1943 እስከ 1945 ዓመተ ምህረት ለፈጸሙት ጭፍጨፋ ተባባሪ ነበሩ በሚል ተከሰው ነበር። የመከላከያ ጠበቆቻቸው ከሳሽ ግለሰቧ ግድያ ይከናወን እንደነበር ማወቃቸውን በማያጠራጥር መንገድ አላረጋገጡም ሲሉ ተማክተዋል። ግለሰቧ በፍርድ ቤቱ የመጨረሻ ቀን ይቅርታ ጠይቀው በካምፑ በመገኘታቸውም መጸጸታቸውን ተናግረዋል። አሁን ፖላንድ ተብላ በምትጠራው አገር በነበረ ካምፕ ውስጥ 65,000 ሰዎች ተገድለዋል። የፍርድ ሂደቱ በጀርመን ሁለተኛ የዓለም ጦርነትን በተመለከተ ከሚደረጉት የፍርድ ቤት ክሶች ከመጨረሻዎቹ አንዱ ነው ተብሏል። ዩናይትድ ስቴትስ ኒውክሌር የመሸከም አቅም ያላቸውን B-52 ቦምብ ጣይ ጄቶቿን ዛሬ በደቡብ ኮሪያ አቅራቢያ ለልምምድ አብረራለች። ይህም ከሰሜን ኮሪያ ሊመጣ የሚችልን ስጋት የመመከት አቅሟን ለማሳየት ነው ተብሏል። በተጨማሪም F-22 የተባሉትን ስቲልዝ ተዋጊ ጄቶችንም ማብረሯ ተሰምቷል። ደቡብ ኮሪያ በበኩሏ F-35A እና F-15K የተሰኙ ተዋጊ ጄቶቿን በልምምዱ ማሳተፏን የአገሪቱ መከላከያ ሚኒስቴር አስታውቋል። ልምምዱን ያደረጉት በዚህ ዓመት ከፍተኛ ቁጥር ያለው የሚሳኤል ሙከራ ላደረገችውና በአሜሪካና ደቡብ ኮሪያ ላይ ዛቻዋ እየጨመረ ለመጣው ሰሜን ኮሪያ ጡንቻቸውን ለማሳየት ነው ተብሏል። ሁለቱ አገሮች ወታደራዊ ልምምዳቸውን ለማጠናከርና በአሜሪካ በኩል የሚቀርቡትን የመሳሪያና ጄቶችን ቁጥር ለመጨመር እንዲሁም አሜሪካ ደቡብ ኮሪያን ለመከላከል የገባችውን ቃል በተግባር እንድታጠናክር ባለፈው ወር ተስማምተው ነበር። የደቡብ ኮሪያው የመከላከያ ሚኒስቴር ያንን ስምምነት በመጥቀስ ለሰሜን ኮሪያ የኒውክሌርና የሚሳኤል ዛቻ መልስ ለመስጠት ሁለቱ አጋሮች የመከላከያ ብቃታቸውን ማሳየታቸውን ይቀጥላሉ ሲል በመግለጫው ማስታወቁን የቪኦኤው ዊሊያም ጋሎ ከሶል ዘግቧል። ሰሜን ኮሪያ መካከለኛ ርቀት ያላቸውን ሁለት ባሊስቲክ ሚሳኤሎች ከቀናት በፊት አስወንጭፋለች። የመጀመሪያውን የስለላ ሳተላይት ለመላክ ወሳኝና የመጨረሻ ሙከራ ነው ብላለች። በእንግሊዝ የሚገኙ ነርሶች በሳምንት ውስጥ ለሁለተኛ ጊዜ የሥራ ማቆማት አድርገዋል። እየጨመረ የመጣውን የኑሮ ውድነት ለመቋቋም ደሞዝ እንዲስተካከልላቸው በመጠየቅ የተመታ አድማ መሆኑ ተነግሯል። የሮያል ኮሌጅ ነርሶች ማህበር 100,000 ነርሶች አድማውን እንደተቀላቀሉ አስታውቆ መንግስት በ48 ሰዓት ውስጥ መልስ የማይሰጥ ከሆነ በሚቀጥለው ወር ሌላ አድማ እንደሚጠራ አስጠንቅቋል። የሰራተኛ ማህበሩ ከዋጋ ግሽበቱ 5% ከፍ ያለ ጭማሪ ቢጠይቅም መንግስት ያንን ማድረግ እንደማይችል አስታውቋል። የነርሶቹ አድማ የተደረገው በሌሎች የሥራ መስኮች ያሉ ሰራተኞችም ከደሞዝ ጭማሪ ጋር በተገናኘ እርምጃ ለመውሰድ በሚዘጋጁበት ወቅት ነው። የአምቡላንስ፣ የባቡር እና የፓስፖርት ቢሮ ሰራተኞች የሥራ ማቆም አድማ መጥራታቸው ታውቋል። በመጨረሻ አድማጮች፣ በቃጣር በተካሄደው የዓለም ዋንጫ አሸናፊ የሆነው የአርጀንቲና ቡድን ዛሬ ቦነስ አይረስ ሲደርስ ደማቅ አቀባበል ጠብቆታል። የቡድኑ አምበልና ኮከብ ተጫዋች ሊዮኔል ሜሲ ዋንጫውን ከፍ አድርጎ ከአውሮፕላኑ ብቅ ሲል የቡድኑ ደጋፊዎች ደስታ ወደር አልነበረውም። በዓለም ዋንጫ የ92 ዓመታት ታሪክ ከማይረሱ ውድድሮች አንዱ ተደርጎ በተቆጠረው የዘንድሮ የዓለም ዋንጫ አርጀንቲና ፈረንሳይን 4-2 በሆነ የፍጹም ቅጣት ምት ማሸነፏ ይታወቃል። ጨዋታው ከተጨማሪ ሰዓት በኋላም 3-2 ተጠናቆ ነበር። በጨዋታው ሜሲ 2 ጎሎችን ሲያስቆጥር የሜሲ ወራሽ ተደርጎ የሚቆጠረው የፈረንሳይ አጥቂ ኪሊያን ምባፔ 3 ግቦችን በማስቆጠር ሃትሪክ ሰርቷል። ይህ በእንዲህ እንዳለ ሜሲ ዋንጫውን ይዞ ከቡድኑ አባላት ጋር የተነሳውን ፎቶ በኢንስታግራም ካጋራ በኋላ በማህበራዊ ሚዲያ መድረኩ ታሪክ ከፍተኛ ተወዳጅነት ያገኘ ፎቶ ሆኖ ተመዝግቧል። 62.5 ሚሊዮን ተጠቃሚዎች በማህበራዊ ሚዲያው ቋንቋ ላይክ አድርገውታል። የዓለም ሻምፒዮኖች ብሏል ሜሲ ከፎቶው ጋር ባያይዘው መልእክቱ። ይህን ወቅት ሁሌም ያልመው እንደነበርና አሁንም ገና እውነት እንደማይመስለው ጨምሮ ገልጿል። አድማጮች ለምሽቱ ያስኩት ዜና በዚህ ተጠናቋል። ከቀሪ ፕሮግራሞቻችን ጋር አብራችሁ እንድታመሹ ጋብዛለሁ። መልካም ምሽት።
እንግዲህ ወልዴን ለዓለም ዜናዎች እናመሰግናለን። በ22 25 እና 31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ 17/11 2015 ዓመተ ምህረት ዝግጅታችንን ነው በመከታተል ላይ የምትገኙት።
ወደፊት ኢትዮጵያ ዲያስፖራ ያለው ሳቤ ምንድነው?
ዲያስፖራ ምን ሐሳብ አለው የሚለው እንግዲህ እንደ የቡድኑ ነው። ብዙ ቡድን ስላለ ማለት ነው። ከብሔር እሳቤ መሻገር መቻል አለብን ነው። ፔናችን አንዳችን ባንዳችን መረዳዳት ከቻል እና ለእንደዚህ አይነት ስምነቶች እድል ምንሰጥ ከሆነ መፍትሄ ማምጣት እንችላለን ነው።
ኢትዮጵያ የሰላም መንገዶች በሚል ርዕስ በአሜሪካ ድምጽ ዋሽንግተን ዲሲ የተሰናዳ የፓናል ውይይት ነበር። ከዛ መድረክ ላይ የተቀነጨበ ትላንት ክፍል አንዱን አሰምተናችኋል። ዛሬ ክፍል 2 በሁለተኛው አጋማሽ ይዘናል። ከሱ ቀንጨብ ያደረግነው ነው ያስደመጥናችሁ። ተከታተሉት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን ላይ መከታተል ትችላላችሁ። አሁን ለዕለቱ ወደ ያዝነው የመጀመሪያ ቅንብር እንላለን። በመጀመሪያው ዘገባችን በመግቢያችን ላይ እንዳስተዋወቅ ነው የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ የፈረንጆቹን አመት ወይም የአውሮፓውያኑን አመት መጠናቀቅን አስመልክተው ባደረጉት ንግግር የሰሜን ኢትዮጵያው ጦርነት በአመቱ ተስፋ አስቆራጭ ከነበሩ የዓለም ፈተናዎች መካከል አንዱ መሆኑን አስተውሏል። ሆኖም በአሁን ወቅት የሰላም ስምምነት በመተግበር ላይ በመሆኑ ከዓለም ፈተናዎች ጥቂቶቹን ለመፍታት የሚደረገው ጥረት አንዱ ተስፋ ነው ብለውታል። ይህንንም እንደ ጂኦፖለቲካዊ ክፍፍሎች ለዓለም አቀፍ ችግሮች መፍትሄ የመስጠት ሂደት እየተፈታተኑ መሆኑን ተቀሳዋል። ኬኔዲ አባተ የዚህን መግለጫ ዝርዝር እንደሚከተለው ይዞታል።
የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ የጎርጎሮሳውያኑን 2022 ማጠቃለያ ምክንያት በማድረግ ባደረጉት ንግግር ዓለማችን በአመቱ በርካታ ፈተናዎችን መጋፈጧን አስተዋል። ብዙዎቹ ተስፋ አስቆራጭ እንደነበሩ ከገለጿቸው ከነዚህ ፈተናዎች መካከል የሰሜን ኢትዮጵያው ግጭት አንዱ መሆኑን የተናገሩት ዋና ጸሐፊው ሆኖም የአፍሪካ ህብረት በኢትዮጵያ ሰላም ለማስፈን የሚያደርገው ጥረት ተስፋን ያጫረ ነው ብለዋል። ግጭት ማቆሙና የሰላም ስምምነቱ በትግበራ ላይ ናቸው። በሰሜን የሀገሪቱ ክፍል የእርዳታ አቅርቦቶችም እየጨመሩ ነው ሲሉም ለጋዜጠኞች ተናግረዋል። ባለፈው ናሴ ወር ዳግም አገርሽቶ የነበረው የሰሜን ኢትዮጵያው ጦርነት ተባብሶ በቀጠለበት የጥቅምት ወር አጋማሽ ላይ የኢትዮጵያ ሁኔታ ከቁጥጥር ውጪ እየሆነ ነው ሲሉ ጉተሬሽ መናገራቸው ይታወሳል። በዚሁ ንግግራቸው ላይ በኢትዮጵያ ያለው ማህበረሰባዊ መዋቅር እየተበጣጠሰ ነው፣ ሰላማዊ ዜጎች አስለቃቂ ዋጋ እየከፈሉ ነው ማለታቸው ማይዘነጋም። ይህ ንግግራቸው ታዲያ የኢትዮጵያ መንግስትን አስቆጥቶ ነበር። በመንግስታቱ ድርጅት የኢትዮጵያ ቋሚ ተወካይ አምባሳደር ታዬ አጽቀሥላሴ በወቅቱ በሰጡት ምላሽ የዋና ጸሐፊውን ንግግር ያልተገባና የተጋነነ ሲሉ መተቸታቸው ይታወቃል። ኋላ ላይ በደቡብ አፍሪካ የተደረሰውን የሰላም ስምምነት ያደነቁት ጉተሬሽ ከሶስት ሳምንታት በፊት አዲስ አበባ ተገኝተው ከጠቅላይ ሚኒስትር አብይ አህመድ ጋር ውይይት ካደረጉ በኋላ ህዳር 22 ለጋዜጠኞች መግለጫ ሲሰጡ የተባበሩት መንግስታት ግጭት የማቆም ስምምነት ላይ እንዲደረስ ያደረገውን በአፍሪካ ህብረት የሚመራውን የሽምግልና ሂደት ሙሉ በሙሉ ይደግፋል፣ ትግበራው ስኬታማ እንዲሆን የአፍሪካ ህብረትንና የስምምነቱን ፓርቲዎች መደገፋችንንም እንቀጥላለን ማለታቸውን መዘገባችን ይታወሳል። ዋና ጸሐፊው በዚሁ መግለጫቸው የኢትዮጵያ ጦርነት ከዩክሬን ይልቅ የከፋ መሆኑንም ተናግረዋል። ከሁለትና ከሶስት ወራት በፊት በድርድር ስምምነት ላይ ይደረሳል ብሎ ማሰብ ፈጽሞ የማይቻል ነበር ሲሉም ስምምነቱ ያልተጠበቀ እንደነበር ገልጸዋል። አሁን የተፈጠረውን የሰላም እድል በመጠቀም በጦርነት ለተጎዱ አካባቢዎች አስፈላጊውን ሰብአዊ ድጋፍ ድጋፍ ለማድረግ ተመድና አጋሮቹ አቅማቸውን በማሳደግ እየሰሩ ነው ሲሉም መናገራቸው የሚታወስ ነው። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ኢትዮጵያን በሚመለከት ከጥቂት ቀናት በፊት ሐሙስ 16/2015 ዓ.ም ባወጣው የሁኔታ ሪፖርት ከሰላም ስምምነቱ በኋላ ወደ ትግራይ ክልል የሚደርሰው የሰብአዊ ድጋፍ አቅርቦት መሻሻሉን ቀጥሏል ብሏል። የምግብና ምግብ ነክ ያልሆኑ የእርዳታ አቅርቦቶች በአፋርና በአማራ ክልሎች በኩል ባሉ በአራት ኮሪደሮች ወደ ትግራይ ክልል እየተጓጓዘ መሆኑንም ነው የገለጸው። ከህዳር 6 እስከ 29 ባለው ጊዜ ውስጥ የኢትዮጵያ መንግስትና ግብረሰናይ አጋሮች ከ63800 ሜትሪክ ቶን በላይ ምግብና ከ4000 ሜትሪክ ቶን በላይ ምግብ ነክ ያልሆኑ ድጋፎችን የጫኑ ከ1600 በላይ የጭነት መኪኖችን መላካቸውን እንዲሁም የአየር አገልግሎትም መቀጠሉን ጠቅሷል። የህዋት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልም በአራት ኮሪደሮች እርዳታ እየቀረበ መሆኑን እሁድ ለት ተናግረዋል። ዶክተር ደብረጽዮን በህገ ወጥ ምርጫ የተቋቋመ ነው በሚል የፌደራሉ መንግስት እውቅና ላልሰጠው የክልሉ ምክር ቤት እሁድ 19/2015 ዓ.ም ባደረጉት ንግግር ለሰላም ስምምነቱ ተግባራዊነት በእነርሱ በኩል ኃላፊነታቸውን እየተወጡ መሆናቸውን ገልጸው የፌደራሉ መንግስት ግን ጉድለቶች እንዳሉበት አብራርተዋል። ለዚህ ክስ ከፌደራሉ መንግስት በኩል እስካሁን በይፋ ምላሽ አልተሰጠም። ያም ሆኖ የመንግስታቱ ድርጅት ዋና ጻፊ አንቶኒዮ ጉተሬሽ በትናንቱ መግለጫቸው ከዓለማችን አስከፊ ግጭቶች መካከል አንዱ ያሉትን የሰሜን ኢትዮጵያ ግጭት 2022 ከመጠናቀቁ በፊት በሰላም ለመቋጨት የተደረጉ ጥረቶችን ተስፋ ሰጭ ብለዋል። ከጦርነቶችና ከግጭቶች ባሻገር የቀጠለው የአየር ንብረት ለውጥ፣ የኮቪድ-19 እና ከነዚሁ ጋር ተያይዞ የሚፈጠሩ የኑሮ ውድነት፣ በደሃ ሀገራት የድህነት ስር መስደድ በ2022 ዓለም ከተጋፈጠቻቸው ፈተናዎች መካከል እንደሆኑ በአጽንኦት ገልጸዋል። ጂኦፖለቲካዊ ክፍፍሎች ደግሞ ዓለም አቀፍ ችግሮችን ለመፍታት የሚደረጉ ጥረቶችን ከምን ጊዜውም በላይ አክብደዋል ያሉት ጉተሬሽ ለነዚህ ችግሮች ፍጹም የሆኑ መፍትሄዎች ባይኖሩም ነገር ግን በሰዎች ህይወት ላይ ትርጉም ያለው ለውጥ የሚያመጡ ተግባራዊ የመፍትሄ እርምጃዎች ዛሬውኑ መጀመር አለባቸው ሲሉ አሳስበዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛው ቋንቋ የማክሰኞ ምሽት የራዲዮ በቴሌቪዥን ዝግጅታችንን ነው የሰማችሁት። የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በአንዳንድ የትግራይ ክልል ከተሞች የተወሰነ የባንክ አገልግሎት መጀመሩ ታውቋል። በሽረ አላማጣና በኮረም ከተሞች የተወሰኑ የባንክ አገልግሎቶች መጀመራቸውን የኢትዮጵያ ንግድ ባንክ አስታውቋል። አንዳንድ የግል ባንኮችም በተመሳሳይ በእነዚህ ከተሞች የተወሰነ የባንክ አገልግሎት መስጠት እንደጀመሩም ተነግሯል። በከተሞቹ የተጀመረው የባንክ አገልግሎት ከሌላ አካባቢ የተላከን ገንዘብ መቀበልና ብር ማስቀመጥ ወይም ወደ ባንኮቹ ማስቀመጥ እንደሆነም በአካባቢው ካነጋገርናቸው ነዋሪዎች ያገኘነው መረጃ ያመለክታል። ቅርንጫፍና ባንኮቹ ምሎ አገልግሎት የማይሰጡበት ምክንያት መረጃ ለማስተላለፍ የሚያስችል ኢንተርኔት በሙሉ ሁኔታ ወይም በተሟላ ሁኔታ ስለሌለና የገንዘብ እጥረትም ስላለባቸው እንደሆነ አንድ የባንክ ባለሙያ የሰጡን መረጃ ያመለክታል። ገብረ ሚካኤል ገብረ መድን ያጠናቀረው ዘገባ ነው እንደሚከተለው ይቀርባል።
የኢትዮጵያ ንግድ ባንክ በሰሜን ኢትዮጵያ በነበረው አለመረጋጋት ምክንያት አቋርጦት የነበረውን የባንክ አገልግሎት በቅርቡ የተደረገውን የሰላም ስምምነት ተከትሎ በትናንትናው ዕለት በሽረ በአላማጣና በኮረም ከተሞች ማስጀመሩን በድረገጹ አስታውቋል። ባንኩ ያስጀመረው አገልግሎትም ከውጭ ሀገርና ከሀገር ውስጥ የሚላክ ገንዘብ መቀበልና ገንዘብ ማስቀመጥ እንደሆነ ገልጿል። በቀጣይም ሁኔታዎች እንደፈቀዱ በሁሉም ቅርንጫፎቹ አገልግሎቱን በስፋት እንደሚያስጀምር አመልክቷል። በዚህ ጉዳይ ዙሪያ ከኢትዮጵያ ንግድ ባንክ ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። በተባሉት ከተሞች የተወሰኑ የባንክ አገልግሎቶች መጀመራቸውን የአሜሪካ ድምጽ ከነዋሪዎች አረጋግጧል። ማንነቱ እንዳይገለጽ የጠየቀን አንድ የሽረ ከተማ ነዋሪ የኢትዮጵያ ንግድ ባንክ የሐዋላ አገልግሎት እየሰጠ መሆኑን ተናግሯል። በቅርንጫፍ ባንኩ በር ላይም ከሀገር ውስጥና ከውጭ ሀገራት የተላከ ገንዘብን መቀበልና ወደ ባንክ ገንዘብ ማስገባት እንደሚቻል የሚገልጽ ማስታወቂያ ተለጥፎ ማየቱን ገልጾልናል። ከባንክ ገንዘብ ወጪ ማድረግና በባንክ ገንዘብ ማዘዋወር ግን እንደማይቻል ተነግሮኛል ብለዋል። ከአላማጣ ከተማ ያነጋገርነው አንድ ነዋሪም የኢትዮጵያ ንግድ ባንክና የብርሃን ባንክ አገልግሎት እየሰጡ መሆናቸውን ገልጾ አገልግሎቱ ግን ውስን መሆኑን ተናግሯል።
የጀመሩት ለምሳሌ ብርሃን ጀምሯል፣ ወጋገን ጀምሯል፣ አብሲኒያ ጀምሯል። ክፍተናቸው ማለት ነው በሰባት ቀን ጀምሮ ለሰባት ማለት ነው።
ምን አይነት አገልግሎት እንደሚሰጡ ስጠይቀሃል?
የተላከለ ብር ብቻ ነው ታስወጣው። ብርሃን ባንክ ማስወጣትም ይችላል። እሱ አካውንት አው የግል ባንኮች እንደዛ ይቻላል። ንግድ ባንክ ብቻ ነው ማይቻል።
ንግድ ባንክ ላይ ያለው ምንድነው?
ንግድ ባንክ ላይ ያለው ከበኋላ የተላከለ በቃ በስም የተላከለ ብር ማስወጣት ይችላል። ከአካውንት ግን አይቻልም። እና ከአካውንት ወደ አካውንት ትራንስፈር ማይቻል። የተላከለ ብር ግን ማስወጣት ይችላል።
ማንነታቸው እንዳይገለጽ የጠየቁን አንድ የባንክ ባለሙያ ባንኮቹ የተሟላ አገልግሎት የማይሰጡበትን ምክንያት አብራርተዋል። ከምክንያቶቹ አንዱ በባንኮቹ ውስጥ ገንዘብ የሌለ መሆኑ ነው። ባንኮቹ ካሽ የላቸውም ባዶ ናቸው ብለዋል። ከሌሎች በተቀማጭ መልክ የተበሰቡትን ነው በትንሹ ወጪ ማድረግ የሚችሉት ሲሉም ተናግረዋል። ባንኮቹ ብር የሚያገኙት ከአዲስ አበባ መሆኑን ገልጸው ይህ ደግሞ የሚሆነው የመቀለ ከተማ ሲከፈት እንደሆነ ጠቁመዋል። በአካባቢዎቹ የኢንተርኔት አገልግሎት አለመኖርም ሌላው ምክንያት ነው ያሉት ባለሙያው የባንክ አገልግሎት ከኢንሹራንስና ከደህንነት ዋስትና ጋር የሚያያዝ እንደሆነም ገልጿል። ባንኮቹ ያለፈው ሂሳባቸውን ኦዲት አለማድረጋቸውም እንዲሁ እንደ ምክንያት ይገለጻል ብለዋል። ቅርንጫፍ ባንኮቹ የተሟላ አገልግሎት ለመጀመር የብሔራዊ ባንክን የመጨረሻ የኦዲት ሪፖርት ይጠብቃሉ ሲሉም ገልጿል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ወደ ተከታዩ ዘገባችን እንወሰዳችሁ። መቀመጫውን በሊቢያ ዋና ከተማ ትሪፖሊ ያደረገውና በተሰናባቹ ጠቅላይ ሚኒስትር አብዱል ሐሚድ ዲ በየቤት የሚመረው የብሔራዊ አንድነት መንግስት ግብጽ ባለፈው ሳምንት ከሊቢያ ጋር የሚያዋስናትን የባህር ድንበር ለመከላከል መወሰኗን ተቃውሟል። ቱርክ ሁለቱም ወገኖች ለድርድር እንዲቀመጡና እንዲስማሙ እየተወተች ነው። ግብጽና ግሪክ በአንድ በኩል ሊቢያና ቱርክ በሌላ በኩል የሚገናኙበት የቀጠናው ኃይሎች ፉክክር ውስጥ ገብተዋል። ይህን ፉክክር በሚያደርጉበት ወቅትም ግብጽ በተናጠል የወሰነችው ውሳኔ የባህር ጠረፍ ላይ የሚገኙ የጋዝ ክምችት ባለቤቶች ላይ ተጽዕኖ ሊፈጥር ይችላል በሚል ተሰክቷል። ኤድዋርድ ደራሚያ ከካይሮ ያደረሰን ዘገባ ነው። ስምንሽ የቆየ እንደሚከተለው ታቀርባለች።
በኢኮኖሚ ፍላጎቶች ምክንያት ግብጽ በተናጠል ከሊቢያ ጋር የምትጋራውን የባህር አዋሳኝ ድንበር ባለፈው ሳምንት ለመከለል መወሰኗ ሰፊ የባህር ውስጥ የተፈጥሮ ጋዝ ሀብቶችንና በግብጽና ሊቢያ የባህር ዳርቻዎች ውሃ ውስጥ ሰርስሮ የማውጣት መብት በቀጠና መንግስታት መካከል መወነጃጀል አስነስቷል። የግብጽ ፕሬዝዳንት አብዱልፈታህ አልሲሲ ሀገራቸው ከሊቢያ ጋር የምትጋራውን የባህር ድንበር ማካለል መወሰናቸው በፓርላማው ከሚደገፈው የሊቢያ ተቀናቃኝ መንግስት ጠቅላይ ሚኒስትር በተጨማሪ መቀመጫውን በሊቢያ ዋና ከተማ ትሪፖሊ ያደረገው የብሔራዊ አንድነት መንግስት የውጭ ጉዳይ ሚኒስትር ተቃውሞ ገጥሞታል። የአንድነት መንግስቱ አጋር የሆነችው ቱርክ ግጭቱን ለመፍታት ሁለቱም ሀገራት በባህር ዳር ስምምነት ዙሪያ እንዲደራደሩ እሁድ ዕለት ጥሪ ማቅረቧ ተዘግቧል። የግብጽ የፖለቲካና የሶሲዮሎጂ ባለሙያ የሆኑት ሳይድ ሳዴቅ ለአሜሪካ ድምጽ እንደተናገሩት ግብጽ ድንበሯን በማካለል ትክክለኛ ውሳኔ መወሰኗ ግልጽ ባይሆንም አስፈላጊ የኢኮኖሚ ፍላጎቶች ትልቅ ሚና እንዳላቸውና ካይሮ ሊቢያ እንደገና የተረጋጋች ሀገር እስክትሆን መጠበቅ እንደማትችል ገልጸዋል።
I think for the time being each country has to look for its own vested interests.
ሊቢያ ከቀድሞ መሪ ሙአመር ጋዳፊ ውድቀት ወዲህ በጣም የተከፋፈለች አገር መሆኗንና መቼ ምርጫ እንደሚካሄድና መቼ መረጋጋት እንደሚኖር ስምምነት ያለመኖሩ ከግምት ውስጥ በማስገባት አሁን ሁሉም አገሮች የየራሳቸውን ጥቅም ማስጠበቅ ያለባቸው ይመስለኛል። ሌሎች ያሉበትን ሁኔታ እስከያስተካክሉ ድረስ ግብጽ የራሷን የተፈጥሮ ሀብቶች አለመጠቀም አትችልም።
በሊቢያ እንደ አውሮፓውያን አቆጣጠር በታህሳስ 2021 ሊካሄድ ታቅዶ የነበረው ፕሬዝዳንታዊ ምርጫ ላልተወሰነ ጊዜ እንዲራዘም በመደረጉ በተቀናቃኝ ሊቢያኖችና ዓለም አቀፍ ፓርቲዎች በሚደገፉ ሁለት መንግስታት ሀገሪቱ የፖለቲካ ውጥንቅጥ ውስጥ ወድቃለች። በፓሪስ ዩኒቨርሲቲ የፖለቲካ መምህር የሆኑት ካታር አቡዲያብ ለአሜሪካ ድምጽ እንደተናገሩት በምስራቅ ሜዲትራኒያን ውስጥ የሚገኘው ሰፊ የባህር ውስጥ ጋዝ ሀብቶች ግብጽን መቀመጫውን ትሪፖሊ ካደረገው የሊቢያ መንግስትና ድጋፍ ከመትሰጠው ቱርክ ጋር ግጭት ውስጥ እንድትገባ አድርጓታል።
ኢጂፕት ኢስቶሪክሞ አይቲ ኤምፒጂ ፕሪዶን ማም
ምንም እንኳ ቱርክ ለሙስሊም ወንድማማቾች ቡድን በመታደርገው ድጋፍ ከአንካራ ጋር የቀጠለ የፖለቲካ ግጭት ቢኖራትም ቱርክ ድጋፍ የምትሰጠው በአብዱል ሐሚድ ደበህ የሚመራ የትሪፖሊ የሊቢያ መንግስት የባህር ጉዳይን በግብጽ ላይ እንደማነቆ የተጠቀመበት ቢሆንም እና ለመንግስቱን ዕውቅና ባትሰጠውም ግብጽ ቱርክን ላለማስቆጣት ለአመታት ስትጠነቀቅ ቆይታለች።
አቡ ዲያብ አክለው ግብጽና ቱርክ በሊቢያ ላይ ከፍተኛ ኢኮኖሚያዊና ስልታዊ ፍላጎት ያላቸው እንደመሆኑ በቀጣዩ አመት በሁለቱ ሀገራት መካከል ድርድሮች ተጠናክረው ሊቀጥሉ ይችላሉ ሲሉ ይከራከራሉ። አትላንቲክ ካውንስል በተሰኘው ተቋም መቀመጫቸው በዋሽንግተን ዲሲ የሆነው የፖለቲካና ኃይል ተንታኝ ፓውል ሱሊቫን በምስራቅ ሜዲትራኒያን ያለውን ከፍተኛ የሆነ የተፈጥሮ ጋዝ ክምችት ከግምት ውስጥ በማስገባት በቀጠናው ያሉ ሁሉም ሀገሮች የይገባኛል ጥያቄ እያነሱ በመሆኑ የሆነ አይነት አጠቃላይ ስምምነት ላይ እስከሚደረስ ድረስ ውጥረት እየጨመረ መሄዱ የማይቀር ነው ሲሉ አጽንኦት ሰጥተው ተናግረዋል።
ወደ ተከታዩና ለመጽሔት ክፍለ ጊዜ ወደ ያዝነው የመጨረሻ ዘገባችን ነው የምናልፈው። እዚ ዩናይትድ ስቴትስ ነው የሚያቆየን ዘገባው። ትራምፕ በምክር ቤት ላይ ከተፈጸሙ ጥቃት ጋር በተያያዘ 4 የወንጀል ክሶች እንዲቀርብባቸው ተጠየቀ። የዩናይትድ ስቴትስ ምክር ቤት በሀገሪቱ ታሪክ ለመጀመሪያ ጊዜ የቀድሞ ፕሬዝዳንት በወንጀል እንዲከሰሱ ሲጠይቅ ነው። እንደ አውሮፓውያን የዘመን አቆጣጠር ጥር 6 2021 ዓመተ ምህረት በዩናይትድ ስቴትስ ምክር ቤት ላይ የተፈጸመውን ጥቃት የሚመረምረው ኮሚቴ በቀድሞ ፕሬዝዳንት ዶናልድ ትራምፕ ላይ አመጹን ያካሄዱትን መርዳት ጨምሮ የወንጀል ክሶች እንዲመሰረትባቸው ጠይቋል። የቪኦኤ የምክር ቤት ጉዳዮች ዘጋቢ ካትሪን ጂፕሰን ያጠናቀረችው ነው። ቆንጅታዬ እንደሚከተለው ታቀርባለች።
የጥር 6ቱን አመት በሚመለከት ለአንድ አመት ተኩል ሲካሄድ የቆየው ምክር ቤታዊ ምርመራ ትናንት ሰኞ ተጠናቋል። 10 ይፋ የምርመራ ችሎቶች የተካሄዱ ሲሆን ከ1000 በላይ ምስክሮች ለኮሚቴው ቃላቸውን ሰጥተዋል። የመርማሪ ኮሚቴው ሰብሳቢ ዲሞክራቱ የምክር ቤት ተወካይ ቤኒ ቶምሰን
If we are to survive as a nation of laws and
እንደ ሀገር የህግና የዲሞክራሲ ሀገር ሆነን እንድንቀጥል ከፈለግን እንዲህ ያለው ድርጊት ፈጽሞ ሊደገም አይችልም።
7 ዲሞክራቶችና 2 ሪፐብሊካን አባላት ያሉት ኮሚቴ ምርመራውን ሲያጠናቅቅ በቀድሞው ፕሬዝዳንት ዶናልድ ትራምፕ ላይ በጥር 6ቱ አመጽ በነበራቸው ሚና ምክንያት ክሶች እንዲቀርቡባቸው በሀገሪቱ ታሪክ የመጀመሪያ የሆነ ጥያቄ በማቅረብ ነበር። ሪፐብሊካኗ የኮሚቴው አባል ሊዝ ቼኒ እንዲህ ብለዋል።
የአሜሪካ ፕሬዝዳንት ህገ መንግስታዊ ግዴታቸውን አክብረው በሰላማዊ መንገድ ስልጣን ለተተኪያቸው ለማስረከብ እንቢ ያሉበት ጊዜ ቢኖር ጥር 6 2021 ዓመተ ምህረት የመጀመሪያ ነው።
ኮሚቴው ራሱ ክስ ሊመሰርት አይችልም። እናም የፍትህ ሚኒስቴር በቀድሞ ፕሬዝዳንት ላይ 4 የወንጀል ክሶች እንዲመሰርትባቸው ነው ጥያቄ ያቀረበው። ዲሞክራቱ የኮሚቴው አባል ጄሚ ራስኪን እንዲህ ሲሉ ያስረዳሉ።
The committee believes that more than sufficient evidence exists for a criminal
ኮሚቴው የቀድሞ ፕሬዝዳንት ዶናልድ ትራምፕ በካፒታል ህንጻ በዩናይትድ ስቴትስ ላይ የኃይል ጥቃት የፈጸሙትን ሰዎች በመርዳትና በማበረታታት ወንጀል እንዲከሰሱ ለመጠየቅ ከበቂ በላይ ማስረጃ እንዳለ ያምናል።
የቀድሞ ፕሬዝዳንት ትራምፕ ምርመራውን በማደናቀፍ ዩናይትድ ስቴትስን ለማጭበርበር በመሞከር እንዲሁም የሐሰት ቃል ለመስጠት በማሴር ወንጀል እንዲከሰሱም ኮሚቴው ጠይቋል። የኋለኛው ክስ የቀድሞ ፕሬዝዳንት እንደ አውሮፓውያን አቆጣጠር በ2020 ዓመተ ምህረት የተካሄደው ፕሬዝዳንታዊ ምርጫ ውጤት እንዲሰረዝ የድምጽ ማረጋገጫ የሚሰጡ የሐሰት የመራጭ ተወካዮችን ለመሾም ካደረጉት ሙከራ ጋር በተያያዘ መሆኑ ተጠቁሟል። የኮሚቴው አባል ጄሚ ራስኪን ሲያስረዱ
We understand the gravity of each and every referral we are making today.
ዛሬ ያቀረብነው እያንዳንዱ የወንጀል ክስ ጥያቄ ምን ያህል ከባድ እንደሆነ እንረዳለን። በሪፖርታችን እንደዘረዘርነው በዲሞክራሲ ላይ የተፈጸመው ወንጀል ምን ያህል ግዙፍ እንደሆነም እንረዳለን። የሆነ ሆኖ እኛ የተመረነው በሐቁና በሕጉ ነው። እናም የማይቀር ሆነና እዚህ ጋር ደረስን።
የቀድሞ ፕሬዝዳንት ጠበቃ ጃን ኢስትመን ላይም ክስ እንዲመሰረት ኮሚቴው ጠይቋል። ቀጣዩ የተወካዮች ምክር ቤት አፈ ጉባኤ ይሆናሉ ተብለው የሚጠበቁት ኬቪን መካርቲ ላይ የሥነ ምግባር ምርመራ እንዲከፈትም ኮሚቴው ሐሳብ አቅርቧል። የቀድሞ ፕሬዝዳንት ትራምፕ የመርማሪ ኮሚቴውን አሰራር ፍትሃዊነትና ሚዛናዊነት የጎደለው በማለት ሲነቅፉ ከርመዋል። ይሁን እንጂ ለኮሚቴው የምስክርነት ቃል የሰጡት የሚበዙት የራሳቸው አስተዳደር አባላት የነበሩ ናቸው። አንዷ የቀድሞ የዋይት ሃውስ ምክትል ቃል አቀባይ ሳራ ማቴውስ ናቸው።
If the president had wanted to make a statement in a direct
ፕሬዝዳንቱ ለአሜሪካ ሕዝብ መግለጫ መስጠት ቢፈልጉ ኖሮ ወዲያውኑ ካሜራ ፊት ቀርበው ለመስጠት ይችሉ ነበር።
የጥር 6ቱን አመት በሚመለከት መርማሪ ኮሚቴው ያጠናቀረውን የመጨረሻውን ሪፖርቱን ነገ ረቡዕ ይፋ እንደሚያደርግ ተገልጿል።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን ዝግጅታችንን ነው። የመጀመሪያው አጋማሽ የመጽሔት ቅንብራችንን አጠናቀን ወደ ሁለተኛው አጋማሽ እያለፍን ነው። እንግዲህ በመግቢያችን እንዳስተዋወቅ ነው ትላንትም ለዛሬ በይደር እንዳቆየ ነው አሁን ቀጣዩን ክፍል የሚይዘው ኢትዮጵያ የሰላም መንገዶች በሚል እዚህ ዋሽንግተን ዲሲ ስቱዲዮ ውስጥ የተሰናዳው ዝግጅት ቀሪ ክፍል ነው። ኢትዮጵያ የሰላም መንገዶች በሚል ርዕስ የተሰናዳው የአንድ ሰዓት ተኩል ውይይት እጅግ የተለያዩ ሐሳቦች ያሏቸውን ትውልደ ኢትዮጵያውያን ሐሳቦቻቸውን በአንድ ላይ ተቀምጠው በአንድ ስቱዲዮ ውስጥ እንዲወያዩ የተደረገበት ውይይት ነው። በዚህ ውይይት ላይ እንግዲህ የትላንት ዝግጅታችን ላይ ለአንድ ሰዓት ተከታትላችሁታል። አሁን የሁለተኛው ክፍል ይቀርባል። ያወያየው አሉላ ከበደ ነው። ወደዚያው እንለፍ።
ተመልካቾቻችን ተመልሰናል። የስቱዲዮ እንግዶቻችን ላስታውስ፣ አቶ ሄኖክ አበበ፣ ወይዘሪት ማዳ ግደይ፣ ዶክተር ኢታና ሀብቴና ዶክተር አለማየሁ ብሩ፣ ዶክተር ደረሰ ጌታቸውና አቶ አለማየሁ ፈንታው በስካይፕ መስመር ይኖራሉ። በቅድሚያ ቀደም ብለን ከአደመጥናቸው ከኢትዮጵያ የተለያዩ አካባቢዎች ከተሰባሰቡ ቪዲዮዎች የመጨረሻዎቹን እናሰማ።
ስሜ ፍሬዮት ተገኔ ይባላል። የባህር ዳር ከተማ ነዋሪ ነኝ። ለዲያስፖራው ያለኝ ጥያቄ ስለወደፊቷ ኢትዮጵያ ዲያስፖራ ያለው ሳቤ ምንድን ነው የሚያስበው ስለ ኢትዮጵያ?
ይህን ጥያቄ በስካይፕ ካሉ ተሳታፊዎች አንዳቸውን ላስቀድም። ዶክተር ደረሰ ምናልባት የመከታተል እድል አግኝተዋል?
አዎ አግኝቻለሁኝ። ኢትዮጵያ የወደፊት ሁኔታ ዲያስፖራው ምን ያስባል ብለው ነው ባህር ዳር የሚኖሩት ሴትዮ የጠየቁት። ዲያስፖራው እንግዲህ ኢትዮጵያ ያለው ማህበረሰብ ነጸብራቅ ነው። በፖለቲካ እጅግ የተከፋፈለ ነው። እዚህ መድረክ ላይ እንደምናየው የትግራይ ብሔርተኝነት፣ የኦሮሞ ብሔርተኝነት፣ ኢትዮጵያዊነት የተለያየ ርዕዮት የሚያቀነቁ ሰዎች የሚሳተፉበት የህብረተሰብ ማዕከል ገንቢ የሆነ ሚና መጫወት ይችላል። አይ ቲንክ አንዱ ገንቢ ሚና ምንድነው? በእውነት ሳንጋድል ሐሳብን የተለያየ ሐሳብ ሲቪል በሆነ መልኩ የምንከራከርበትና የሀገራችንን ችግሮች፣ የፖለቲካ ችግሮች፣ የኢኮኖሚ ችግሮች ለመፍታት ኢትዮጵያ ላለው መንግስትም ኢትዮጵያ ላሉ ፓርቲዎችም ያሉትን ተቋማት መፍትሄ ሐሳብ መስጠት ሚና መጫወት እንችላለን። ምክንያቱም ተወደደም ተጠላም በተለያየ ዘመን ታቀቱ ተሰደው የወጡ በተለያየ ሙያ የተሰለጠኑ ሀገራቸው ሊጠቅሙና ሊያግዙ የሚችሉ ብዙ ኢትዮጵያውያን ዳያስፖራ አባላት ይችላሉ ማለት ነው። እንዲህን ካልኩ በጣም ያላችሁ
ስቱዲዮ ከምትገኙ ታዳሚዎች ዶክተር ኢታና በዚሁ ጥያቄ ላይ አስተያየት ካለዎት እድሉን ልስጥዎ።
ዲያስፖራ ምን ሐሳብ አለው የሚለው እንግዲህ እንደ የቡድኑ ነው ብዙ ቡድን ስላለ ማለት ነው አንድ ሐሳብ አድርገን ማቅረብ አንችልም ያለው ብዙ ቡድን ደግሞ አገሪቷ ውስጥ ያሉ ችግሮች ጋር የተያያዘ ቡድን ነው ነገር ግን በኋላ ላይ ምናልባት ጊዜ ካገኘን ስለመፍትሄ ሐሳቦችን እናወራ ይመስለኛል እዛ ላይ የመሳተፍ አቅም ያለ ይመስለኛል እኔ በተለይ በተለይ ውጪ ያሉ ዜጎች ምሁራን ኤሊቶች የምንላቸው ገንቢ ሐሳብን በማምጣት የማይቻሉ ነገሮችን እንዲቻሉ ለማድረግ ለማገዝ አቅም ያላቸው ይመስለኛል ጦርነቱንም በማፋፋም ብዙ ሰው ስለተካፈለ እዚህ ላይም ምንድነው መፍትሄ ሲባልም ተሳትፎ ሊኖራቸው ይችላል የሚል ሐሳብ አለኝ
ወልካም ወዘሪት ማዛ ባጭሩ
ያው እንግዲህ ዋና መንስኤ ሐሳቡ መሆን ያለበት ኢትዮጵያን ማዳን ሳይሆን በዚህ ጦርነት ላይ በዚህ ጄኖሳይድ ላይ ጥቃት የደረሰባቸው ቪክቲሞችን እነሱን ማከም ነው መስራት ያለብን ብዬ ማስበው ዲያስፖራውም መጀመሪያ የተፈጸመውን ወንጀል በደል ተቀባይነት አግኝቶ አክኖሎጅ ተደርጎ ከዛ በኋላ ፍትህና ተጠያቂነት እንዲመጣ በማስፈን ከዛም በኋላ አገሪቷን መልሶ መገንባት ይቻል ይሆናል እነዚህ ስቴፖችን አልፈን ኢግኖር አድርገን እንደው ኢትዮጵያ እንድትድን ዝም ብለን የደረሱትን ጥቃቶች ሁሉን ሸፋፍነን እንለፍሚል ኃይል አለ ዲያስፖራ ውስጥ ግን እኔ የሚመስለኝ ሰላም እንዲመጣ ቆንም የሚፈልገው ኢትዮጵያ ውስጥ ሳይሆን the horn of africa በአጠቃላይ ሰላም እንዲሰፍን አክኖሎጅ መደረግ አለበት የተፈጸመው ወንጀል ከዛ በኋላ ፍትህና ተጠያቂነት ይሰፍናል ከዛ በኋላ ሰላም ሊመጣ ይችላል እና ይሄንን ለማድረግ ያው ዲያስፖራ ውስጥ ያሉት የተማሩ ሰዎች በተለያየ ኦርጋናይዜሽን ውስጥ ገብተን ስለምንሰራ እነዚህ ነገሮችን እነዚህ ሐሳቦችን ፑሽ ያደረግን በሄድን ቁጥር የሚፈልገው ግብ ይገኛል ብያስባለሁ
መልካም ቃል በገባነው መሰረት የናንተ ነው ተራው በመጀመሪያው ረድፍ ያሉት ስሞን ሙሉ ስሞን ይናገሩና ጥያቄው ማቅረብ ይችላሉ
ስሜ ሙዘይ መረሳ ይባላል በመጀመሪያ ደረጃ ቮይስ ኦፍ አሜሪካ እንደዚህ አይነት የመጀመሪያ ጊዜ እንትን በማረጉ በጣም ማመስገን ወዳለሁ ለወደፊቱም ይልመዳችሁ ይሄ አዲስ እንትን በጣም ደስ ብሎኛል ከዛ ጥያቄ ግን እንድነው ማንንም ሰው ሊመልስ ይችላል ስለ ዘላቂ ሰላም ያወራን ነው ዘላቂ ሰላም እንዴት ነው የሚመጣው በማን ለማን የሚል ጥያቄ ማቅረብ ፈልጋለሁ ይሄን ምንድነው አገሪቷ ኢትዮጵያ ውስጥ በአሁን ጊዜ ሱዳን መሬት ቆርሳ በወሰደችው ኦሮሞ ውስጥ ከፍተኛ ጦርነት በድሮን ሳይቀር እየተካሄደ ባለበት ጊዜ አፋር ብዙ ሰው እያለቀ ባለበት ጊዜ ቅማንቶች እየታደኑ ባለበት ጊዜ በአገሪቷ በጠቅላላ እንደዚህ አይነት ቀውስ ባለበት ጊዜ ይባስ ብሎ ደግሞ የኤርትራ መንግስት ትግራይ ውስጥ ገብቶ የትግራይን ህዝብ ስቲል እየጨፈጨፈ ባለበት ጊዜ ይሄ እንዴት ነው ወደ ቀዋሚ እርቅ ይሄዳል ተብሎ የሚገመተው እንዴት ነው ሰላም የሚባለው ለህዝቡ ነው ይገባኛል
መልካም
ግን እንዴት ነው የምንሸጋገረው ነው አንድ ሁለተኛ አጭርናት ሁለተኛው መንግስታት ወይ ድርጅቶች ናቸው ህዝቡ ጦርነት ውስጥ ያስገቡት ለወደፊቱ ኢትዮጵያ የምትባለው አገር የምትኖር ከሆነ እንዴት አድርገን ነው የምንቆጣጠረው እነዚህ ኃይለኞች ህዝቡን መሳሪያ አሸክመው በልተዋጋ የሚሉት ኃይሎች ህዝቡ እንዴት አድርጎ ሊያቆማቸው ይችላል ሐሳብ አላችሁ ወይ ላይ አመሰግናለሁ
ለሳቸው ጥያቄ እድል ያልሰጠውትን ሰው ምላሽ ልስጥ አቶ ሄኖክ መልስ መስጠከቻሉ አንድ ሁለት ጥያቄዎችን ቢያንስ እንዳስተናግድ ፈልጋለሁና በጣም አጫጭር አርጉልኝ
እሺ ችግር የለም አጭር ለማድረግ ሞክራለሁ ምናልባት የዲያስፖራው ሚና ላይ እኔ እንደምስለይ ከቤር እሳቤ መሻገር መቻል አለብን ነው ፔናችን አንዳች ባንዳችን መረዳዳት ከቻል እና ለእንደዚህ አይነት ስምነቶች እድል ምንሰጥ ከሆነ መፍቴ ማምጣት እንችላለን ነው ነገር ግን አሁን ላይ እንደታዩ ዘላቂ ሰላም የሚለው ነገር አሁንም ትንሽ ችግር አለበት እንደተባለው ቀድማል ይሄ አሁን የተፈረመው ስምነት በቲፒኤልኤፍ እና በኢትዮጵያ መንግስት መካከለ ያለው ጉዳይ ምናልባት ምናልባት ሰክሰስፉል ከሆነ እንኳን ሊፈታ የሚችል ያንን ችግር ነው እንጂ ኢትዮጵያ የግርቶርች የታሰረችበትን ችግር ሙሉ ለሙሉ ሊፈታ የሚችል አይደለም። ብዙ መንገዶች ብዙ መሻገር ይተበቅብናል ማለት ነው። ከዛ በዘለለ ማለት ነው ምናልባት ያልኩትኝ ሊሳካም ላይሳካም ስለሚችል ማለት ነው የሰሜኑን ችግር ሊፈታ ይችላል እንጂ የኢትዮጵያን ችግር ሙሉ በሙሉ ሊፈታው አይችልም። ነገም ሌላ ችግር ውስጥ ነው ልንገባ የምንችል። ስለዚህ የኢትዮጵያን ችግር በኦሮሚያም ያለው ይሁን በደቡብም ያለው ይሁን ወይም ደግሞ በቤንሻንጉልና ጋምቤላም ያለው ሁሉን አድሬስ ሊያደርግ የሚችልልን ስርዓት ወይ ማዕቀፍ ነው መዘርጋት የሚጠበቅብን። ምናልባት ይሄኛው እንደው ዳይሬክት ሆስቲሊቲ ስለቆመ እንደው እንደ ፈርቀዳጅ ሊሆን ይችላል የሚለው ነገር ድናስብ እንችል ይሆናል ማለት ነው። አንድ መጨረሻ የሳቸውን ያቶ ሙዜን ለመመለስ ፈልጋለሁ። ስልጣን ላይ ባሉ ኃይሎች እየተጎተተ ወጣቱ ወደ ጦር ሜዳ እንዳይማገድ ልናደርግ ምንችል እንዴት ነው የሚለው ነገር ማለት እሱ መሰረታዊ ጉዳይ ነው። የኔና የማዛ ጄኔሬሽን ከ60ዎቹና 70ዎቹ ጄኔሬሽን ከተጣባቸው የጦርነት አዙሪት መላቀቅ መቻል አለበት። እነሱ ቆናጂ እኔ 33 አመቴ ነው ማዛም እንደዛው ቢሆናት ነው እኔ 60 እና ይቅርታ አድሜሽን ከፍ ካረኩት 60 እና 70 አነቴን ነው ላይክ አንድ ጄኔሬሽን ነን። የድሜ ልዩነት ቢኖርም አንድ ጄኔሬሽን ነን። 25 አመት ነው አንድ ጄኔሬሽን አይደለ? የኛ ጄኔሬሽን ግን በ60ዎቹና በ50ዎቹ ላይ ፖለቲካሊ አክቲቭ የነበሩ የጦርነት ጭንቅላት ያላቸው ሰዎች እየነዱ ወደ ጦርነት ለምን ነው የሚማግዱን ነው? ለምን እኔና ማዛ ተነጋግረን አገራችን እያየ ነው እንዳለ አውሮፓ ላይ እየኖርን ነው አሜሪካ ላይ እየኖርን ነው በቃ አንዲስ ነገር ቁ መፍጠር አይጠበቅብንም ማለት እነሱ ያበጁት ስርዓት አለ እነሱ ያበጁት የዲሞክራሲ መንገድ አለ እሱን እኮ እየተነጋገርን ወደ አገራችን አመጥን ህዝባችን አፈር የሚገፈው ህዝባችን እኮ የተሻለ ኑሮ እንዲኖር ማድረግ እኮ ነው። አዲስ ነገር እኮ ጨረቃ ላይ መሄድ መፍጠር ምናምን አይደለም የሚጠበቅብን እኮ እና አዲሱ ትውልድ ቢያንስ መነጋገር መቻል አለበት ነው። ህዝባችን በሌላ አይነት አስተሳሰብ ልናገለግለው ልንጠቅመው እንችላለን ብዬ ስለማስተምራለሁ።
አንድ ጥያቄ እንኳን ቢያንስ ማስተናገድ እንችል እባክዎ ስሞን ያስተዋውቁ በቅድሚያ።
አሽ በቅድሚያ ለቢዮይ ከፍተኛ ምስጋና ላቀርብ ወዳለሁ። ስሜን በቻኩ ጁሎ ዲያንግ ባላለሁ። ትውልታ ክልሌ ጋምቤላ። እኔ ዛሬ ለዚህ ድል መብቃቴ በጣም ደስ ብሎኛል። ምክንያቱም ለመጀመሪያ ጊዜ ኢትዮጵያን ጋር በነበርኩበት ጊዜ እንዲያ ድል አላገኘሁም ወይ ኢትዮጵያ ዜና አገልግሎት ወይ ፋና ወይ ምን አላገኘሁም። እዚህ ደርሼ ግን ስለጋበዛችሁኝ በጣም አመሰግናለሁ። ሁለተኛ ቢኤ በጣም ላመሰግናችሁ ምክንያቱም በደረሰብን ችግር በጣሳሶ 96 አመት በተፈጠረብን ጄኖሳይድ ላሉ ሌሎች ሰዎች ግን አይሉም እኔ ግን ላሉ ምክንያቱም የአሜሪካ መንግስት አፕሩቭ አድርጓል ኢንቴንሽን ነው የኛ ቢረሰም እንዲጠፋ ቢይ በዚህ በኩል ላደረጋችሁልን ድጋፍ ማረጃው ላለ መቀፍስ እንዲደርስ ምስጋና አቀርባለሁ። የማቀርበው ጥያቄ ግን መብቸግን ከላኪን ምን አለብን ምክንያቱም አሁን እየተናገረ ያለ ነው ስለ ትግራይ ነው። ትግራይ ላይ ደረሰው ችግር እኔ ሰማኛል ጓደኞች አሉ እዛ አብሬ ተማርንበት ሰዎች የተማርናቸው ሰዎች አሉ አሁን የሞቱ ቴሌግራም ሲቪል ሰርቪስ ኮሌጅ ወዲህ የተባሩ ጓደኞቼ ሞቷል በጣም ይስማኛል። የሚገደል ህፃን ደግሞ ይስማኛል። ያ ችግር ያለ ሆኖ በፕሪቶሪያ ፒስ አግሪመንት ተደርጓል በናይሮቢ ግን ሌሎች ችግሮች አሉ። አሁን ለምሳሌ በጋምቤላና በኦሮሚያ መካከል የሆነ ችግር እየሄደ ነው አሁን ግን በኋላ መብት ካልተሰጠው ጋምቤላና ኦሮሚያ ይዋጋሉ። የኦሮሚያ ክልላዊ መንግስት ምን እያደረገ ነው?
ማነው እያደረገ ያለው? ምን እየተደረገ ነው?
እየተናገረ ባለበት ሰዓት አሁን ጋምቤላ ውስጥ ያለው ፖለቲካ ድርጅት ተቃዋሚ አንድ ብቻ የጋምቤላ ህዝቦች ነጻነት ንቅናቄ ማይክ ፖሊስ ቢሮ አባላት አሁን እየታደኑ ነው። ጫካ ገብቷል። አንዱ ታስሯል። የት እንዳለ አይታወቅም። ኦኬ ሰላም ለሰላም እየተናገርን ያለን ሌላው ያፈን ይያሰደን ይገደል እንዴ ሰላም ይመጣል ኢትዮጵያ ውስጥ?
አመሰግናለሁ። ዶክተር አልማየሁ በስካይፕ መስመር ያሉ ይመስለኛል። ዶክተር አልማየሁ ብሩ የዚህን ጥያቄ መልስ እድለር ሶልስት
ይሄ መጨረሻውን ጥያቄ ነው
ባጭሩ
በጣም ጥሩ በጣም ሰፊ ነው እንኳን አጭር ለማድረግ ሞክራለሁ። እንደምንሰማው እንግዲህ ዲያስፖራ ሲባል ነበር በርግጥ አንድ የሚጎለን ነገር አለ። ዲያስፖራ ምንድነው? እንደ ህዝቡ አገር ቤት ውስጥ እንዳለው ኢንተርናላይዝ ማድረግ የምንችል አይመስለኝም። እውቀት ምክንያት ምናልባት አንድ ነገር ማየት እንችል ይሆናል ግን ኢንተርናላይዝ ማድረግ ማለት የሚባለውን ነገር ውስጣችን ፊል ማድረግ በጣም ሊያዳግተን ይችላል። ግን እንደምንሰማው ከሆነ አሁን በወለጋም ውስጥ በሚደረገው ትግል መንግስት ያደራጀው ሸኔ የሚባል ግሩፕ እንዳለ ነው። ይሄ መንግስት ያደራጀው ሸኔ የሚባል ግሩፕ ምንድነው የኦሮሞ ነጻነት ግንባርን መስለው በአካባቢ ባሉ ህዝቦች ላይ ጥቃት በመፈጸም ያ ህዝብ በሸኔ ላይ እንዲነሳ ያገሩም ህዝብ የኦሮሞ ነጻነት ግንባርን እንዲቃወምና እንዲጠላ ለማድረግ ይሄን ኦነግ ሸኔ የሚባለውን ግሩፕ መስርቶ እንደሚንቀሳቀሱ ተደርሶበታል። ይሄ ግልጽ የሆነ ነው። አሁን በወለጋ ውስጥ በግልጽ ነው የሚንቀሳቀሰው። በአማራ ላይ ጥቃት ይደረጋል በሚባለው ለምሳሌ ይሄ ኦነግ ሸኔ ነው ጥቃቱን የሚያደርሰው። በኋላ ደግሞ መሳሪያ ከሌሎች በመንጠቅ ሽፋን ሰጥቶ የኦሮሞ ህዝብ እንዲጨፈጨፍ የሚያደርገውም ይሄ ነው። ምናልባት በጋምቤላ የሚንቀሳቀሳል የተባለው ኦነግ ሸኔ በብልጽግና የተደራጀ ነው ብዬ ገምታለሁ። ኦኬ፣
አመሰግናለሁ። አንድ ጥያቄ ልቀበል። ማይኩን ያዙት ቀደም ሰጥቻውስ ነበር እንዴ?
አመሰግናለሁ። አብዩ በለው ባላለሁ የልሳነ ግፋን የወልቃይት ጠገዴ ጠለምት ሰብአዊ መብት ተሟጋች ድርጅት ፕሬዝዳንት ነኝ። ሁለት ጥያቄ ነው ያለኝ። አንደኛው ለእህቴ ነው። ስለ ፍትህ ያወራችሁ በጣም እስማማለሁ። ፍትህ ያስፈልጋል። ይሄ ፍትህ መረጋጋትና ተጠያቂነት መምጣት ያለበት ግን ለ43 አመት የወልቃይት ህዝብ በትግራይ ወራሪ ኃይል በህዋት አማራ የሆነ ህዝብ ትግሬ ነው ተብሎ ታርዷል፣ ተገልሏል። አስከሬኖች እየወጡ ነው። ይህ ፍትህ እንዲረጋጋት፣ ይህ ተጠያቂነት እንዲረጋጋት ከወልቃይት የጀመረው እስከ አሁን እስከ ኦሮሚያ ድረስ የሚፈጸመው የአማራ ዘር ፍጅት በምን መልኩ ነው ሳይወራረድ ተጠያቂነት ሳይመጣ ፍትህ ሊረጋጋት የሚችለው? ፍትህ ከሁለት አመቱ ሳይሆን ወደኋላ የመጣ የዚህ ሁሉ ችግር አሁን የተፈጠረው ችግር ሁሉ ምንጩ እሱ ነውና። ሁለተኛው የሐሰት ትርክት ነው። ለዶክተር ነው ማቀርበው። የሐሰት ትርክትን በተመለከተ አማራ ጨፍጫፊ ነው፣ አማራ ወራሪ ነው የተባለ ፖለቲከኞች በተለይ ኢትዮጵያ ጠል የሆኑት ህወሓትና ኦነግ የዘሩት ጥላቻ ዛሬ አማራ በየትም ቦታ እንዲሳደድ ያደረገ ውጤቱን እያየነው ነው። ይሄንን እውነት ተቀብለን ከእውነት ላይ ተመስርተን ካልሄድን አሁንም የሐሰት ትርክት እየረጨን ጄኖሳይድ ሌላም ሌላም እየረጨን እንዴት ወደ ሰላም ይከደው? ያን ሰላም እንዴት ማረጋጋት ይቻላል? ካልሆነስ አሁን ህዝብ ፍትህን እያረጋገጠ በጉልበቱ እንዳለው በጉልበታችን እያረጋገጠን ፍትህን እንሂድ? መቆም የለውም። ይሄን አቆመን ለትውልድ እንዴት ነው ሰላምን ልናስረክብ የምንችለው?
መልካም እንዲመልሱ ሎላ አድርግ። በቅድሚያ ወይዘሪት ማዓዛ፣ ቀጥሎ ዶክተር ኢታና።
አመሰግናለሁ። ሲጀመር ከስሙ ነው የሚጀምረው። ወልቃይት ጠገዴ ነው እንጂ ወልቃይት ጠገዴ አይደለም መጀመሪያው ነው። በመቀጠል ወልቃይት ጠገዴ ላይ ያለው ያሉት ተጋሩ እንደሆኑ በተለያዩ ሂስቶሪካሊ በተለያየ ጊዜዎች አረጋግጠዋል ማለት ነው። ግን ይሄንን ቻሌንጅ የሚያደርግ አካል ካለ እዛ መሬት ላይ ያለው ህዝብ እኔ ትግራዊ ነኝ ብለ የወሰነው የወልቃይት ጠገዴ ነዋሪ ሰው አንተ ትግራይ አይደለህም፣ አንተ ትግራዊ አይደለህም፣ አማራ ነህ የሚለው አካል ካለ በብረት አይደለም ይሄንን ማምጣት የሚቻለው። ህዝቡ ሰላም አግኝቶ የሚፈልገው የትን መኖር እንደሚፈልግ ምን እንደሆነ እንዲወስን ጦርነት ወይም ጄኖሳይዱ ከመጀመሩ በፊት ወደ ነበረበት ስታትስ ኳይን ታይም መመለስ አለብን። ሁለተኛ ነገር ይሄ የሐሰት ትርክት የሚባል ነገር ሐሰት አይደለም። የኢትዮጵያ መንግስት የአማራ ስፔሻል ኃይልና የኤርትራ መንግስት የትግራይን ህዝብ መጨረስ እንደሚፈልጉ ኢንቴንሽናቸው አሳይተዋል። ይሄ ኢንቴንሽን በሁለት መልኩ ነው የታየው። አንድ ሴቶች ሲደፍሯቸው ከአሁን በኋላ የትግራይ እናት ማህፀኗ መድረቅ አለበት፣ ትግሬን የሚባል ዘር መቀጠል የለበትም እያሉ ነው ሲደፍሯቸው የነበሩት። ይህንን የተናገሩት ፖለቲከኞች አይደሉም፣ ኢንተሌክቹዋሎች አይደሉም። ይህንን የተናገሩት የተደፈሩ ሴቶች ራሳቸው ናቸው። አንድ ነጥብ መጨመር እፈልጋለሁ። መጨረሻ ይቅርታ፣ ፍትህ እንዲመጣ ከተፈለገ ተበድያለሁ፣ ህዝቤ ተጎድቶብኛል የሚል አካል አድቮኬት ማድረግ ያለበት ኢንዲፔንደንት ኢንቨስቲጌሽን ነው። ስለዚህ በዩኤን የተቋቋመ ኢንዲፔንደንት ኢንቨስቲጌተሮች ግሩፕ አለ። እሱ ኢትዮጵያ ውስጥ ትግራይ ውስጥ ገብቶ መሬቱን አይቶ ራሱ ቪክቲሞቹን ኢንተርቪው አድርጎ ሐቁን እንዲያወጣ የኢትዮጵያ መንግስት መስቀድ አለበት። ታው ድረስ የከለከለው የኢትዮጵያ መንግስትና የሷ ደጋፊዎች ነው።
መልካም ዶክተር ኢታናንም አንድ ደቂቃ መስጠት ፈልጋለሁ። ተመልካቾቻችንም እዚህ በዝግጅቱ በስቱዲዮ ያላችሁ ታዳሚዎችም እንድትረዱ በኢትዮጵያ መንግስት ላይ በርካታ መልስም ሲሰጡ ጥያቄም ሲሰጡ በሌሎች አካላትም ጭምር እዚህ በሌሉ በውይይቱም ራሳቸውን መከላከል በማይችሉ ወገኖች ላይ የተሰጡ አስተያየቶች አሉ። እነሱም በሌላ ፕሮግራም በተቻለ መጠን ምላሻቸውን ለማካተት እንሞክራለን። ዶክተር ኢታና አንድ ተከታይ ጥያቄ ለማንሳት እድል እንዲኖራል በአንድ ደቂቃ
አንድ ቀን አልወስድም። መጨረሻ ላይ የጠየቀውን ጥያቄ ብቻ ነው መልሰው ያሰጥርክት ያለው ወንድሜ ማለት ነው። አሁን አንተ አልተናገርክም ይዘቱን ግን ከውጪ የሚነገረውን አንስቼ ለመናገር ከሆነ ያሰጥርክት የሚባለው ምንድነው? ኦሮሞ አገር አለኝ ማለት ነው ያሰጥርክት የሆነው? ትግራይ አገር አለኝ የራሴን አገር ላስተዳድር ማለት ነው ያሰጥርክት ወይስ ምንድነው? ብሔሮች
በአማራ ላይ የተነዛው ያሰጥርክት አማራ ያጨፈጨፈ ነው።
መልካም ሐሳባችሁን ተመልካቾች የሚከታተሉት ይመስለኛል።
አልጨረስኩም አልመለስኩም። ስለዚህ ያሰጥርክት የሚባለው ጉዳይ የጦርነት ስልት ነው። ዜጎች ህዝቦች የራሳቸውን እድል በራሳቸው ለመወሰን የጀመሩትን ሂደት ለማደናቀፍ የተደረገ ንግርት ነው። ይሄ የጦርነት ስልት ስለሆነ አሁን ስለሰላም ስናወራ ይሄንን ሁሉ ትጥቅ መጣጣም ያለበት
ለሚዛን ሲባል የተለያየ ስብጥሮችን ያቀላቀልክ ነው ባጭሩ አቶ ሄኖክ።
የወልቃይት ጠገዴ ጉዳይ የህግ ባለሙያም ስለሆንኩ እናልባት አንዳንድ የህግ ነገሮችን ባነሳ ይሻል ይሆናል ብዬ ስላሰብኩና ያሰጥርክት ሲባል በነገራችን ላይ ትግሬ የራሱ የሆነ መሬት የለውም ወይም የኦሮሞ የራሱ መሬት የለውም የሚኖርበት ምናምን እንደማለት አይደለም። ሳቸው ሲናገሩ አማራ ባለፉት 100 እና 150 አመታት ብሔር ብሔረሰቦችን ሲጨፈጭፍና ሲጨቁን ነበር የሚለው ጉዳይ ነው ያውን የአማራን ህዝብ ለእልቂት እየዳረገ ያለው የሚለው ነገር ለማናገር ይመስለኛል። የወልቃይት ጠገዴን ጉዳይ በማንሳት የወልቃይት ጠገዴ ጉዳይ ትግራይና የአማራን ህዝብ በነገራችን ሊያጨፋጭፍ የሚገባ መሆን መቻል የለበትም። ያ የኢትዮጵያ መሬት ነው አይደል? ትግሬውም አማራውም ሂዶ ኦሮሞም ሂዶ ሰሊጥም ዘርቶ ወይም ሩዝም ዘርቶ ቢኖርበት ምንድነው ችግሩ? ሊሆን የሚችለው የኔ ችግር እኮ የኔ ነው ህጉን ባነሳ ደስ ይለኛል። የኔ ነው የሚለው ጉዳይ እንዲመጣ ያደረገው ይሄ መሬት ከፍሎ ከዚህ በኋላ የዚህኛው ህዝብ ነው ከዚህ በኋላ የዚህኛው ህዝብ ነው የሚል አስተጣጥና አድሚኒስትሬቲቭ የሆነ ጉዳይ ነው። ግን ወዴት ይሁን ከተባለ ምናልባት ህገ መንግስቱን በተመሰረተ ህገ መንግስቱን በተከተለ መሰረት መፍትሄ እንሰጣለን የሚል ስምምነቱ ላይ አለ። ስለዚህ ምንድነው መሆን መቻል ያለበት? አዋጅ ቁጥር 7 1984 የሚባል የኢትዮጵያ የህዝብ ተወካዮች ምክር ቤት ያወጣው ህግ አለ። ያ ህግ ምን ይላል? ብሔራዊ የብሔራዊ ክልሎች ወሰን ሊሆን የሚገባ ከ1967 በፊት የነበሩ የወረዳ ወሰኖች ነው ይላል። ያ መነሻ መሆን መቻል አለበት። ይሄ አዋጅ ሪፒል አልተደረገም ውድቅ አልተደረገም ማየት ይቻላል። አዋጅ ቁጥር 7/1984 ማለት ከዛ ውጪ ግን ህገ መንግስቱ የክልሎችን ድንበር አላሰመረም። ሄዳችሁ ማየት ይቻላል። ይሄ አዋጅ ነው ያሰመረ። ስለዚህ ይሄንን አዋጅ ግን ቲፒኤልኤፍ ተግባራዊ ሳያደርግ ወልቃይት ጠገዴ ራያ የሚባለው ወደ ትግራይ አካተተው ይሄ አዋጅ ተዘለለ ነው።
እሺ እባክዎን
ሌላ ደግሞ ለሄኖክ ያለን ጥያቄ አሁን እንደማየው ልዩነት ስላለ አንተ ለሰላም ያለህ አመለካከት ትንሽ ተስፋ ያለው ስለሚመስል ተስፋ የሌለውና ተስፋ ያለው በግራስሩት ደረጃ ተሰባስቦ ለመነጋገርና ከፖለቲካ ውጪ ሆነ አብረን እንዴት እንሰራለን ለሚለው ከእንደ ማዓዛ አይነት ከህቶች ጋር የመነጋገር ሐሳብ አለ ሆይ ነው ጥያቄ። አመሰግናለሁ።
እሺ አመሰግናለሁ አዩ ለጠየቅሽው ጥያቄ። መጀመሪያ ከዚሁ ነው ማየት ያለብን። አሁን በዚህ ጦርነት እውነቱን ለመናገር የትግራይ ህዝብ በጣም ተጎድቷል። ግን የትግራይ ህዝብ ብቻ አይደለም የተጎዳ፣ የአፋር ህዝብም በጣም ተጎድቷል። የአማራ ክልል የአማራ ህዝብም በጣም ተጎድቷል። እሱን ራሱ አክኖሌጅ ማድረግ መቻል። ይሄ ጦርነት ኢትዮጵያው ያለ የወረደ ዳፋ ነው። እሱን ነው አንደርስታንድ ማድረግ ያለብን። ትግራይ ላይ ብቻ ነው የደረሰ ምንል ከሆነና የሌላውን ደግሞ የደረሰበትን መጠቃት እንትን ምን ተወው ከሆነ አሁንም ለመስማማት የስሜ ጉዳቴ ነው ለማለት ብዙ እርምጃዎችን ይቀሩናል ማለት ነው። ስለዚህ ማወቅ ያለብን ይሄ ጦርነት መከሰት አልነበረበትም። መሪዎቻችን እብሪተኞች ጥጋበኞች ስለሆኑና ዘመኑን የማይዋጁ ስለነበሩ ጦርነት ውስጥ ከተውናል። እዛ ጦርነት ውስጥ ከተውን ህፃናቶች፣ ሴቶች፣ አሮጊቶች ሁሉም እንደዛ እንዳልሆነ ሆነ። የኢትዮጵያ ኢንፍራስትራክቸር እኮ ተለምኖ የተሰራ ኢንፍራስትራክቸር ነው። ያው ኢንፍራስትራክቸር ወደመ። በዚህ ጦርነት ማለት የትም ያለው ይሁን ይሄ ነገር ነው ሊያሳስበን የሚገባ። ኢትዮጵያውያን ላይ መድረስ ያልነበረበት እልቂት ደረሰ ሁሉም ኢትዮጵያውያን ላይ ጦርነቱ የተካሄደበት ቦታ ላይ ማለት ነው። እሱ ሊያሳስበን ይገባል ነውና ስፔኑን ልንረዳ ይገባል መጀመሪያ ነው። ከዛ አሁን ኮድድ የሆኑ ቃላቶችን ባንጠቀም ጥሩ ነው። ምናልባት አሁን ለምሳሌ ጄኖሳይድ ሲባል ዴፊኒሽኖች አሉ፣ የዓለም አቀፍ ዴፊኒሽኖችም አሉ፣ የሀገር ውስጥ ዴፊኒሽኖችም አሉ። ሮም ስታቲዩት ማየት እንችላለና አንድን ህዝብ ለማጥፋት ፍላጎት ነበረ ወይ የሚለው እልቂት መድረሱ ጉዳት መድረሱ የታወቀ ጉዳይ ነው። ግን ህዝቡን ለማጥፋት ፍላጎት ነበረ ወይ የሚለው ነገር ፕሩፍ ሳናደርጋውንም ጄኖሳይድ ደርሷል የሚለው ነገር ህዝብን ከህዝብ ማራራቅ ነው ሊሆን የሚችል። ጉዳቱን አንደርስታንድ ማድረግ ይገባኛል ደርሷል ሁሉም ነገር ማለት ነው ሁሉም ህዝብ ላይ። ግን ጄኖሳይድ ብለን አግራቬስ እናደርገው ኢንቴንሽን የምትል ቃል አለች። ህዝቡን እንደ ህዝብ ለማጥፋት ፍላጎት ነበረ ወይ? ከየት ነው ያንን ኢንቴንሽንስ ኢምፕላይ ልናደርገው የምንችል የሚለው ነገር አስቸጋሪ ስለሆነ ያ ማለት ግን እኔ ጥቃቱ ጉዳቱ አልደረሰም እያልኩኝ አይደለም። ግን ሁላችንም እኔ ያንዱን ጉዳት መድረስ አልነበረበትም ብዬ እማስብ ከሆነ ከማዛም ጋር ከይታናም ጋር ይሁን ከማንም ጋር ይሁን እኔ የሰው ሀገር መጥቼ እኮ ነው እየኖርኩኝ ያለሁኝ። የሰው ሀገር ፕሮፐርቲ ነው እየተጠቀምኩ ያለሁኝ። የሰው ሀገር ዲሞክራሲ ነው እንጆ እያደረኩኝ ያለሁኝ። ስለዚህ ከራሴ ወገኖች ጋር ከራሴ ኢትዮጵያውያኖች ጋር አብረን ተጋብተን ተዋልደን ከኖርን ኢትዮጵያውያኖች ጋር ተቀምጬ ተወያይቼ ኢትዮጵያን እናሸሽል ማንልበት ምንድነው ምክንያት ሊኖር የሚገባ? በተለይ እዚህ አንድ ጥያቄ በነገራችን ለኢታና ሲያነሱ የነበረው ነገር ኢትዮጵያዊነት በራሱ ለውይይትና ለድርድር መቅረብ አለበት። የኢትዮጵያ አንድነት ነው ያለ እንግዲህ ሀገራት ይሰባሰቡ ለኢኮኖሚ የሚሆን ለሚሊታሪ የሚሆን ይሰባሰቡ ሰፊ ሀገር ለማርኬት የሚሆን ሰፊ ሀገር እየመሰረቱ ባለበት ሰዓት እኛ ኢትዮጵያን እንበታትን ብለን እንድንሰበሰብ ነው የሚፈልግ? እንደዛ መሆን ያለበት አይመስለኝም። በኢትዮጵያ አንድነት ከተስማማን ሌላው መብታችን የቋንቋም ይሁን የካልቸር የሚሆን የሃይማኖትም ይሁን የሰልፍ አድሚኒስትሬሽን የሚሆን እንዴት መሆን መቻል አለበት? ኢትዮጵያ እንዴት እናስተዳድራት? እንዴት አይነት ያስተዳደር ስርዓት ትከተል? ምን ቋንቋዎች እውቅና ያገኙ የሚለው ነገር ላይ ነው ልንወያይ የሚገባ እንጂ በራሷ በኢትዮጵያ ላይ ከወሰንና ብትንትኗን ካወጣናትማ እንደገና ሌላ አልቂት ነው እየጠራ ነው የምንመጣ ለማለት ነው። አንተናለሁ
ብዙ ጥያቄዎች ተከታይ ጥያቄዎችን እየወለዱ ነው። ብዙ ጥያቄ ፈልጋል። የመጨረሻ አድል ለርሶልስት በተደጋጋሚ በቀረቡት ሐሳቦች ላይ ባጭሩ የሚሉት ነገር ካለ ዶክተር ኢታና።
እኔ አሁንም ቀድም ያልኩትን ነገር ነው የምደግመው። ምክንያቱም እዚህ አገር ውስጥ የተፈጠረ ችግር የአንድ ቀን ወይ የሁለት ቀን ችግር አይደለም። የአንድ ቀን ችግር የወለደው ነገር በአንድ ቀን ሊፈታ ይችላል።
ታቱ ስላለቀ ሐሳቡን እዚህ ላይ እናቆማለን። እንግዶቻችን እንኳን ለዚህ ውይይት ስቱዲዮአችን ተገኛችሁ፣ ታዳሚዎቻችንም እንዲሁ። የስካይፕ እንግዶቻችን ዶክተር ደረሰ ጌታቸው፣ አቶ አለማየሁ ፈንታው፣ ዶክተር አለማየሁ ብሩ፣ እዚህ በስቱዲዮ የምትገኙ እንግዶቻችን የተሳተፋችሁ ዶክተር ኢታና ሀብቴ፣ ወይዘሪት ማዓዛ ግዴ፣ አቶ ሄኖክ አበበ፣ እንግዶቻችን ሁላችሁንም አመሰግናለሁ ለተሳትፏችሁ። ውይይታችን ይቀጥላል። ሌሎች ተያያዥ ፕሮግራሞችንም በተከታታይ እናቀርባለን። ስለተከታተላችሁን እናመሰግናለን።
አብራችሁን ስለቆያችሁ እናመሰግናለን። አሁን ወደዚህ ወደ ስቱዲዮ ወደ መደበኛ ስቱዲዮአችን ተመልሰናል። የመድረኩ ዓላማ የተለያዩ ትውልደ ኢትዮጵያ ሐሳቦች በአንድ መድረክ ማብላላትና ስለ ሰላም መንገዶች መነጋገር እንጂ የክስና የምላሽ አውድ አልነበረም። በመሆኑም በዚህ ውይይት ውስጥ ለተነሱ ምላሽና ማብራሪያ የሚፈልጉ ሐሳቦች የሚመለከታቸው አካላት እንዲሰጡ እንጋብዛለን። ለመናገር ፈቃደኛ ከሆኑ ለማንኛውም የዘር ፍጅት ወይም ጄኖሳይድ የሚሉ ቃላት ተደጋግመው ተነስተዋል። ጥቂት ማስታወሻ እናክል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር እና የኢትዮጵያ ሰብአዊ መብቶች ኮሚሽን በጋራ ባካሄዱትና ውጤቱን ባለፈው ዓመት ይፋ ባደረጉት የምርመራ ውጤት በስብዕና ላይ የተፈጸሙና የጦር ወንጀሎች ተብለው ሊፈረጁ የሚችሉ ጥፋቶች በጦርነት ውስጥ በሁሉም ወገኖች መፈጸማቸውን የሚያሳዩ ማስረጃዎችን እንዳላገኙ ጠቁመው የዘር ፍጅት ወይም ጄኖሳይድ መፈጸሙን የሚያሳይ ማስረጃ አላገኘንም ብለዋል። የመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት ባለፈው ዓመት ያቋቋመው የባለሙያዎች መርማሪ ኮሚሽንም ተመሳሳይ ድምዳሜ የሚያሳይ ሪፖርት ከጥቂት ወራት በፊት አውጥቷል። ጄኖሳይድ ስለመካሄዱ አለመካሄዱ ግን የጠቆመው ነገር የለም። ብዙዎች ግን አሁንም በክሱ ሲከፉ ይስተዋላል። በዚህ ውይይት ዝግጅት ላይ መላ የአፍሪካ ቀንድ አገልግሎት ባልደረቦች እንደ አንድ ሰው ተረባርበው ያሰናዱት ነው። ዝግጅቱ የተሳካ እንዲሆን ለማድረግ የአሜሪካ ድምጽ እንደ ተቋም ከአፍሪካ ዲቪዥን አንስቶ እስከ ፕሮግራሚንግ ዋና ዳይሬክተር እስከ ቪኦኤ ዳይሬክተር ጥረት አድርገዋል። በቅርበትም ደግፈውናል። እንግዲህ አድማጮች፣ በዚህ ሁኔታ የተሰናዳውን ውይይት ከፌስቡካችንና ከ ዌብሳይታችን ታገኙታላችሁ። እንዲሁም ሰኞ ምሽትና ማክሰኞ በድጋሚ ወደ እናንተ እናደርሳለን። አሁን የዝግጅት ሰዓታችን ተጠናቀቀ። ጥቂት ደቂቃዎች ናቸው የሚቀሩት። ሰላም፣ በደህና አደሩ። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። በነገው ምሽት እንገናኛለን። ሰላም፣ በደህና አደሩ።